የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በቪኦኤ ኢትዮጵያ ቻነል ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 24 2014 ዓ.ም ዝግጅታችን ጀመረ። ገና ከፓኮብ የወጣ ትኩስ አዲስ ዓመት ነው። በአውሮፓ፣ በአሜሪካ፣ በብዙ ዓለም በእርግጥ በአንድ ቀን አርጅቶ የሁለተኛ ቀን ዕድሜው ላይ ቢሆንም ገፊው አምና አልፎ የተስፋው ዘንድሮ ላይ ነን። አዲስ ዓመት የተቀበላችሁ እያከበራችሁ ያላችሁ እንኳን ለ2022 ዓመተ ምህረት አደረሳችሁ። ጤና ይስጥልኝ ክቡራትና ክቡራን፣ ሰሎሞን አባተ ነኝ የማስተናግዳችሁ። ሱስና ለሱስ መጋለጥ በኢትዮጵያውያን ወጣቶች አንደበት።
ግራጁዌት አልቼ ስራ አጥቼ እየተቀመጥኩ ነው። ያለብኝ ሱስ የጫት ሱስ ነው። ትንሽ አልኮልም እጠቀማለሁ።
እኔ ወደ ጫት የገባሁት አንደኛ ተምሬ በዛ ሰዓት ስራ አላገኘሁም፣ ሁለተኛ ደግሞ ወጣቱ ሄዶ የሚውልበት ቦታ የለውም።
ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራም ማጣው በዛ ባጃጅም ተባረርኩ። አሁን ከዚህ ለመውጣት ጥረት እያረግኩ ነው።
የአምቦ ወጣቶች ናቸው በዚህ ምሽት ይቀርባል። በቅርቡ ፕሬዚደንት ባይደን በኢንተርኔት ባስተናገዱት የዴሞክራሲ ጉባኤ ላይ ቀደም ሲል ካነጋገርናቸው ምሁራን ፕሮፌሰር ብሩክ ኃይሉና ፕሮፌሰር ዴቪድ ሽንን ይዘናል።
I don't think the United States is trying to impose its geopolitical influence as a result of being supportive of Western style democracy.
United States, በዲሞክራሲስም የራሷን ጥቅም ታራምዳለች ከሚል ሐሳብ ጋር አይስማሙም። ፕሮፌሰር ብሩክ ደግሞ እንዲህ ይላሉ።
አሜሪካ የራሷን ጥቅም ማራመድ መቼም አይቀርም። አሁን ሰለሱ ሰባው ዲሞክራሲ ስታንድ ይባል እንጂ አሜሪካ ጥቅሟን እናመጣለን። ማንንም ነገር ጥቅሙን እናስቀድመው።
ከዝግጅቶቻችን ጋር አብራችሁን ቆዩ። ስርጭታችንን በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ፕሬዚደንት ባይደን በሰብአዊ መብት ጥሰቶችና በቅርብ በተካሄዱ መፈንቅለ መንግስቶች የተከሰሱትን አስመልክቶ ያስተላለፉትን ማስጠንቀቂያ ተከትሎ ዩናይትድ ስቴትስ ኢትዮጵያ፣ ማሊና ጊኒን ከትናንት ቅዳሜ ጀምሮ ከአገዋ የቀረጥ ነጻው የንግድ መርሃ ግብር ውጪ ያደረገቻቸው መሆኑን አስታወቀች። የዩናይትድ ስቴትስ የንግድ ተወካይ ጽህፈት ቤት ትናንት ባወጣው መግለጫ ዩናይትድ ስቴትስ የየአገሮቹ መንግስታት የአገዋን ስምምነት መርህን በጣሰ መልኩ በተከሰሱባቸው የሰብአዊ መብት ጥሰቶች ከዛሬ ጀምሮ ኢትዮጵያ፣ ማሊና ጊኒን ከአገዋ የንግድ ተጠቃሚነት መርሃ ግብሮች ሰርዛቸዋለች ሲል አስታውቋል። ትግራይ ውስጥ ተፈጽሟል በተባለው የሰብአዊ መብት ጥሰት የኢትዮጵያ መንግስትን እንዲሁም ማሊና ጊኒ ውስጥ ተካሂደዋል በተባሉት የመፈንቅለ መንግስቶች ሳቢያ ደግሞ ሁለቱን አገሮች ከአገዋ ስምምነት እንደሚሰርዘዋቸው ማስታወቃቸው ተመልክቷል። ውሳኔው በኮሮና ቫይረስ ወረርሽኝና በጦርነቱ እነሱንም ተከትሎ ከተባባሰው የዋጋ ግሽበት ለመውጣት የሚፍጨረጨረውን የኢትዮጵያ ምጣኔ ሀብት ይጎዳል ተብሎ እንደሚታሰብ ተገልጿል። አገሮቹ ተመልሰው የስምምነቱ ተጠቃሚ ሊሆኑ የሚችሉባቸው እድሎች መኖራቸውና አስተዳደሩም ይህን ተፈጻሚ ለማድረግ ከመንግስታቱ ጋር እንደሚሰራ መግለጫው አስታውቋል። የኢትዮጵያ የንግድ ሚኒስቴር ባለፈው ዳር ባወጣው መግለጫ ውሳኔው በእጅጉ ያሳዘነው መሆኑን ማስታወቁ ይታወሳል። ዩናይትድ ስቴትስ ውስጥ የሚገኘው የአሜሪካና የኢትዮጵያ ሕዝብ ጉዳዮች ኮሚቴ ከትናንት በስቲያ በሰጠው መግለጫ ኢትዮጵያ ከምንጊዜውም በላይ የዓለም አቀፍ አጋሮቿን እርዳታ በምትፈልግበት በዚህ ወቅት ዋይት ሀውስ ጀርባውን ሰጥቷታል በማለት የአስተዳደሩ ውሳኔ ከ200,000 በላይ ሰዎችን ከስራ ውጪ ያደርጋል ተብሎ እንደሚጠበቅ አስታውቀዋል። የዓለም ምግብ ድርጅት በቅርቡ በእህል መጋዘኖች ላይ ተፈጽሟል ባላቸው ጥቃቶች ሳቢያ በመላው የሰሜን ሱዳን ዳርፉር ክፍለ ግዛት ውስጥ የሚሰጠውን አገልግሎት ማቋረጡን አስታወቀ። ድርጅቱ ባለፈው ሐሙስ ባወጣው ውሳኔ በአካባቢው የሚኖሩ ወደ 2 ሚሊዮን የሚጠጉ ሰዎች ሊጎዱ እንደሚችሉ አመልክቷል። በአካባቢው የሚገኙ 3 መጋዘኖች ላይ በዚህ ሳምንት መጀመሪያ አካባቢ በተካሄደ ጥቃትና ዝርፊያ ከ5000 ሜትሪክ ቶን በላይ ምግብ ሳይሰረቅ እንዳልቀረ ተገምቷል። የዓለም ምግብ ድርጅት ውሳኔ የመጣው በሱዳን ባለፈው ዳር የተካሄደውን መፈንቅለ መንግስት ተከትሎ የተፈጠረው የፖለቲካ አለመረጋጋት እየታየ ባለበት ወቅት መሆኑም ተመልክቷል። ይህ በእንዲህ እንዳለ ሱዳን ውስጥ ባለፉት የተቃውሞ ሰልፎች የተገደሉትን ለማሰብ በዛሬው ዕለትም ቀጥሎ የዋለውን የተቃውሞ ሰልፍ ለመመከት የሱዳን መንግስት በርካታ ቁጥር ያላቸው የጸጥታ ኃይሎችን ማሰማራቱና በርካታ የከተማ መንገዶችን መዝጋቱ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የደቡብ አፍሪካው ብሔራዊ ምክር ቤት ህንጻ ትናንት ቅዳሜ የእሳት ቃጠሎ አደጋ የደረሰበት መሆኑን የአገሪቱ ባለስልጣናት አስታወቁ። የአገሪቱ ህዝባዊ አገልግሎትና የመሰረተ ልማት ሚኒስትር ደሊል ዛሬ በሰጡት መግለጫ እንዳስታወቁት ከጥንታዊው የቀድሞው ምክር ቤት ህንጻ ሶስተኛ ፎቅ የተነሳው እሳት የደቡብ አፍሪካ ፓርላማ መቀመጫ ወደ ሆነው አዲሱ የምክር ቤት ህንጻ መዛመቱን ገልጸዋል። ባለስልጣናቱ እንደ አውሮፓ አቆጣጠር በ1800ዎቹ ውስጥ የተሰራው ጥንታዊውና ታሪካዊው ህንጻ ከፍተኛ ውድመት ሳይደርስበት አይቀርም የሚል ትልቅ ስጋት ያደረባቸው መሆኑንም ገልጸዋል። የእሳት አደጋው በደረሰ ጊዜ ፕሬዚደንት ሲሪል ራማፎሳን ጨምሮ እዚያው ኬፕ ታውን ውስጥ ከምክር ቤቱ ህንጻ አቅራቢያ በሚገኘው የቅዱስ ጊዮርጊስ ካቴድራል ባለፈው ሳምንት ከዚህ ዓለም በሞት የተለዩትን የሊቀ ጳጳስ አቡነ ዴዝሞን ቱቱን ስርዓተ ሽኝት በማካሄድ ላይ እንደነበሩ ተገልጿል። ከኮቪድ-19 ወረርሽኝ ጋር በተያያዘ ትናንት ቅዳሜ ረፋዱ ላይ ዩናይትድ ስቴትስ ውስጥ ከ2600 በላይ በዓለም አቀፍ ደረጃ ደግሞ 4600 በረራዎች መሰረዛቸው ተነገረ። በአንድ ቀን ውስጥ የመንገደኞች የአየር ትራንስፖርት በዚህ መጠን ሲቋረጥ ካለፈው የገና በዓል ወዲህ ይህ የመጀመሪያው ነው ተብሏል። ካለፈው የአውሮፓውያኑ የገና በዓል ወዲህ እስካሁን ዩናይትድ ስቴትስ ውስጥ 12000 በረራዎች የተሰረዙ መሆኑን ተመልክቷል። ብዙዎቹ ሰራተኞቻቸው የታመሙ በመሆኑም እጥረት የገጠማቸው መሆኑን አየር መንገዶቹ አስታውቀዋል። ቀዝቃዛውን ክረምትና የተስፋፋ የሚገኘውን የኮቪድ-19 ቫይረስ በምክንያትነት እንደሚያነሱም ተገልጿል። ዩናይትድ ስቴትስ ውስጥ በኮሎራዶ ክፍለ ግዛት በዴንቨር እና ቦልደር መካከል ባለፈው አመት በተነሳው ሰደድ እሳት የወደሙት ቤቶች ቁጥር ወደ 1000 ሊደርስ እንደሚችል ባለስልጣናት አስታውቀዋል። ከአደጋው ጋር በተያያዘም 2 ሰዎች የደረሱበት አለመታወቁና ቢያንስ 7 ሰዎች ላይ ጉዳት መድረሱን አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የእሁድ ታህሳስ 24 2014 ዓ.ም ስርጭት ነው። amharic.voanews.com ላይም በተመሳሳይ ሰዓት ታገኙናላችሁ። ኦሚክሮን ምን ያህል አደገኛ ነው?
እስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ ግን ከፍተኛ የህመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው።
It's a very important question. I think what is extremely important is to understand.
በጣም ጥሩ ጥያቄ ነው።
ዶክተር አንጀሊክ ኮቴዝ ኦሚክሮንን ያገኙና የደቡብ አፍሪካ ሐኪሞች ማህበር ፕሬዚደንት ናቸው። ስመኝሽ የቆየ ይዛቸው ትመለሳለች። Roots in Style
የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወጋዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ነው የሚያሳየው። እዛ ላይም ነው ታነሪዎች፣ እሱ ራሱ ለእነሱም ትንሽ አስቸጋሪ።
ትዕግስት ሰይፈ ትባላለች። የሩትስ ኢን ስታይል መስራች፣ ዳይሬክተር፣ ዲዛይነር ይዘናታል። አሁን ወደ ቀዳሚው ዝግጅት እንሽጋገር። ሱስና ወጣቶች በኢትዮጵያ የበዙ ማህበራዊና መጣኔ ሀብታዊ እንከኖች መገለጫ እንደሆኑ የሚነገረው ጎጂ ሱሶችና ችግሮቻቸው ኢትዮጵያ ውስጥ ስር እየሰደዱና የሌሎችም ጠንቀኛ ችግሮች ምንጭም እየሆኑ መምጣታቸው ይታያል። ናኮር መልካ አምቦ ላይ አግኝቶ ያነጋገራቸው የነቁ ወጣቶች ዛሬ ገንቢ ጣልቃ ገብነት የሚያስፈልጋቸው አይንና አእምሮን የሚያንቋቁ ይመስላሉ። ከጋቢና ቪኦኤ ጋር ወዳደረጉት ውይይታቸው ልውሰዳችሁ።
በጣም አመሰግናለሁ። አንድ ወጣት ምን አይነት ተጽዕኖ ነው ለሱስ እንዲገባ የሚያደርገው? ከእናንተ መካከለም ደግሞ ከዛ ነገር ተምሮ ለመመለስም ጥረት የሚያደርገው ወጣት ሊኖር ይችላል? እንዴትስ አንድ ወጣት ራሱን ከሱስ ጠብቆ ለዓላማው መብቃት አለበት የሚለውን አጠራርገን ነው የምንወያየው። በቀድሚያ ካድማጮች ጋር እንተዋወቃለን።
እሺ፣ እኔ ሮባ በቀለ ባላለሁ። ግራጁዌት አግኝቼ ስራ አጥቼ እየተቀመጥኩ ነው። እኔ አሁን ያለብኝ ሱስ በመጀመሪያ ደረጃ የጫት ሱስ ነው። ከዛ በኋላ ደግሞ ትንሽ አልኮልም እጠቀማለሁ።
እሺ፣ አመሰግናለሁ። ስሜ ጫላ ዳጋጋ ይባላል። ጫት ሱስ ነው አለብኝ።
ወቢ ኩምታ ይባላለሁ። እኔ በጫት ሱስና በሲጋራ ሱስ ትንብያለሁ።
ወደ ሱስ እንድትገቡ ያደረጋችሁ ነገር ምንድን ነው?
እኔ ወደዚህ ሱስ አለም እንደምገባ ያደረገኝ አንደኛ የጓደኛ ግፊት፣ በሁለተኛ ደረጃ ደግሞ የትምህርት ኮንዲሽን፣ የደረሰኝ ዩኒቨርሲቲ ኢንቫይሮመንቱ፣ በቃ ጫትም ስለሚዘወተርበት ወደ ሱስ አለም የገባሁት ስፔሻሊ 2008 ዩኒቨርሲቲ ላይ ለማጥናት አሪፍ ነው ካልቃምክ፣ ይሄን ነገር ካልተጠቀምክ መጠጣት ምናምን የሚል ዶርም ላይ ያሉ ጓደኞቼ ጫና በማድረግ እና ደግሞ እኔም እስቲ ልሞክረው ሌው ወደ ሱሱ አለም ገባው። አሁን 6 አመት ማለት ነው።
ጫላ እሺ፣ እኔ ወደ ጫት የገባሁት አንደኛ ተምሬ በዛ ሰዓት ስራ አላገኘሁም። ሁለተኛ ደግሞ ወጣቱ ኤዶም ይውልበት ቦታ ያለው፣ ሁለተኛ ላይ ደግሞ ያው ጓደኛ የሚቀሙትን ሰው ውጭ ላይ ያየ እኔም ልሞክረው በሚለው ተደብቀም አንድ ሁለት እያደረግ በዛ ሱስን እንደዚህ ነው የገባሁበት ማለት ነው። 7 አመት ቀም ያለው
ወቢ
ይህን ሱስ የጀመርኩት ወደ 5 አመት ምናምን ሆኖኛል። ወደዚህ ሱስ የገባሁት ያው እንደ ቀልድ እኔም ልሞክረው በሚለው ቀስ በቀስ ወደዚህ ሱስ በመላመድ ባጃጅም ነዳ ነበር። ከዛ በኋላ ስራ ማጣው፣ በዛ ባጃጅም ተባረርኩ። በዛው ነው ወደዚህ ሱስ የገባሁት። ያው ስራ አጥነቱም እንግዲህ ወደዚህ አገፋፍቶ አስገብቶኛል። አሁን ከዚህ ለመውጣት ጥረት እያረግኩ ነው።
የትኛውን ነው የጀመርከው ቅድሚያ? ሲጋራ ነው ወይስ ጫትን?
የጀመርኩት ሲጋራ ነበር። ቀስ በቀስ አሁን ጫቱንም እንትን ማለት ጀመርኩ። በዛው ነው ወደ ሱስ የገባሁት።
ከዚህ ሱስ ለመውጣት ጥረት እያደረጋችሁ መሆኑን ነግራችሁኛል። በመጠኑም ቢሆን የቀነሳችሁት ነገርም እንዳለ እንዲሁ ነግራችሁኛል እና እናንተ የምትኖሩበት አካባቢ እንደናንተ ያለ ወጣት ወደ ሱስ እንዲገባ የሚገፋፉት ምንድን ናቸው? ምንድን ነው ያስተዋላችሁት? እነዚ ምክንያቶች በቂ ናቸው ወይ ወደ ሱስ ለመግባት? ከሮባ እንጀምራለን።
አምቦ ከተማ ካየን አንደኛ መዋያ ካጣ፣ ሁለተኛ የጓደኛ ግፊት፣ ሶስተኛ ትምህርት ቤቶች መስራት የፋሚሊ ጉዳይ ቤዝ ሆኖ ምክር ከማጣት ብስለት ከማጣት እና ደግሞ ሱስ ምን እንደሆነ የሚለውን በደንብ ካለማወቅ የተነሳ ብዙ ወጣቶች ወደዛ አለም ሄዳሉ። እናም ደግሞ ስልጣኔ የሚባለውን በሱስ ብቻ ማሰብ ግን አለማችን ካለችበት ነባራዊ ሁኔታ ካለመረዳት እና ደግሞ በ21ኛ ሴንቸሪ የሚሆነውን ነገር ካለማወቅ የተነሳ የእኛ ከተማ ወጣቶች በሱስ አለም ውስጥ ሲዘፈቁ ሲገቡ አይ አይቼ እወጣለሁ በማለት በቀላል ሁኔታ በዛ በሱስ ተይዞ ህይወታቸውን እስከ ማጣት፣ ቤተሰባቸውን እስከ መረበሽ፣ ለብዙ በቃ ለአልባሌ ለጎዳና ይደርሳሉ ማለት ነው።
በምኖርበት በአምቦ ከተማ ውስጥ ወጣት ወደዚህ እንዲገባ የሚያደርግበት ሰበብ አንዱ ፋሚሊ ልጁን በስርዓት አለመቆጣጠር፣ ኮንትሮል አለማድረግ፣ ሁለተኛ ላይ ደግሞ ተምሮ ስራ አጥነት በሱ ንዴት ይገባል። አሁን እዛ ጋር ወጣቱ የሚውልበት ቦታ የሚዝናናበት ቦታ እንኳን ወይ ደግሞ ሄዶ ጭንቅላቱን እንኳን የሚያድስበት ቦታ ያሰበውን እንኳን ወይ የተመኘውን ነገር እንኳን መስራት የሚሆን እሱን እንኳን በቂ ያለመሆኑ ነው። ወቢ
ሱስ አይመስልም። በመጀመሪያ ደረጃ ወደዚህ ነገር ሲገቡ ወጣቶች ቀስ በቀስ ደግሞ ይህን ሱስ እየተላመዱ በመሄድ ሌላ ጓደኛም ማፍራት አለ። ጓደኛ ደግሞ አንዱ ጥሩ አለ፣ መጥፎም አለ። ያ መጥፎ ጓደኛ ወደዚህ ሱስ የሚገፋፋ አለ። ያው እንግዲህ ሱስ አይዘኝም በሚለው አንዳንዱ በሂደት ወደዚህ ይገባል። በሁለተኛ ደረጃ ደግሞ ወደዚህ የሚያስገባው የስራ አጥነትና ተስፋ መቁረጥ፣ ተስፋ መቁረጥም ወደዚህ ሱስ የሚያጠናክርና ይህን ሱስ የሚያላምድ ነው። አንዳንዱ በንዴትም የሚገባ አለ። ግን ሱስ ማለት በባህሪው በሂደት እየተላመደ በመሄድ ተስፋን እያጨለመ የሚሄድ ባህሪ ነው ያለው።
ያም በወጣት የት ነው የሚውለው? ጓደኞቹ የት ነው የሚውሉት? ጓደኞቻችሁ ሱስ የሚያበረታቱ ነገሮች ምን ያህል ናቸው? ምን ምንድን ናቸው?
አንደኛ በዚህ በእኛ ከተማ ወጣቶች የሚያዘወትሩበት ኤሪያ የለም። ያ አለመኖሩ ደግሞ ድብርትን 24 ሰዓት ከቤት ቤተሰብ ጋር ተቀመጥ ማለት ለነዛ ወጣቶችም የሳይኮ የብዙ ጫና ነው የሚውሉበት። የጫት ቤቶች፣ ሽሻ ቤቶች ተደብቆ በየአንዳንድ በግሪን ኤሪያ ጫካ በሆኑበት ቦታ እንደዚህ አይነት ኤሪያዎች ቦታ ላይ ነው የሚውሉት በአብዛኛው። ያ ደግሞ እየተስፋፋ መጥቷል። አምራቹ ኃይል እና ደግሞ እቺን ሀገር ይረከባል የምንለው እኛም በዛ ቦታ መገኘታችንን ነው ያስተዋልኩት።
ምን ያህል ደስተኞች ናችሁ አሁን በምታደርጉት ነገር? አሁን ገንዘቡን ከየት ነው የምታገኙት? ገንዘቡን ብታጡ ምንድን ነው የምታደርጉት?
ያው ሱስ የሆነ በዛ ሰዓት ደስ ሊል ይችላል፣ ግን ደግሞ ልክ ብር ስናጣ መናደድ፣ ከሰው ጋር አለመግባባት፣ መነጫነጭ ነው ማሳየው ማለት ነው። እኔ በበኩሌ ግን ምንም ብዙ ደስተኝነቱ ያስደስታል ብዬ አልወስድም። እኔ ግዴታ ስለሆነብን ነው እንጂ ማለት ነው። ሲጀመር እኛ ስራ አጥ በመሆናችን ሰው ላይ ተደግፈን ነው ህይወታችንን የምንመራው ስለሆነ ቤተሰብ የሻይ ብሎ ከሚሰጠን ካልሰጡን ደግሞ ከነሱ በመስረቅ እና ደግሞ ከአካባቢያችን ዘመዶች ምናምን በመቀበል አንዳንድ እቃዎችንም በመሸጥ ነው ሱሳችን የምናራምዱ።
ጫላ በማረገው ነገር ደስተኛ አይደለሁም በበኩሌ ማለት ነው። ለምን ሱስ እንደ ጎዳኝ ስለማቅ ኢቨን ስራ እንኳን አስጠልቶኝ ከቤተሰብ ጋር እንኳን አለመግባባት የባህሪ ለውጥ አምጥቶብኛል። ከዛ የበለጠ ደግሞ በኢኮኖሚ ብር፣ አሁን ለምሳሌ እኔ ብር ሳጣ ኢቨን መናገር ሁላ ማለት ነው ከሰው ጋር አልግባባ። ደግሞ ያ ሳጣ ደግሞ ሄጄ ወደ ምንድን ነው የምገባው? ፋውል መስራት ማለት ነው። የሆነ ጥፋት አጠፋል የቤት እቃን ከሆነ እሱን እንኳን በድብቅ ሽጬ እንደ ዘረፋ ነገሩ ያለ ነገር ትናንሽ ነገሮች ነው ለጠቅሜ ያን ሱስ አደረግበታለሁ ማለት ነው። ይህን ያህል ጎድቶኛል ማለት ነው።
ወቢ
ያው ወደዚህ ሱስ ስገባ በመጀመሪያ ደረጃ ለጊዜያዊ ደስታ ሊሰጥ ይችላል። ይህ ጊዜያዊ ደስታ ደግሞ የትም አያደርስም። የገንዘብ ምንጭ እንኳን ከቤት ጀምሮ ከተለያዩ አካባቢ ገንዘብ ማጥፋት ነው እንጂ በዚህ ሱስ ምንም የወደፊት ተስፋ ምንም የምናይበት ነገር የለም። ኋላ ቀርነትና እኩያ በታች የሚያደርግ ነገር ነው ሱስ እንጂ ያው ጊዜያዊ ደስታ የሚሰጥ ነገር ነው እንጂ ዘለቄታዊ ነገር የለውም ለህይወታችንም ሆነ ለእኛ።
ምን አሳጥቶኛል ትላለህ?
በፊት ከሰው ጋር እንኳን የመግባባት ችሎታ በጣም ጥሩ ነው። ከቤተሰብ ጋር ጀምሮ፣ ከአካባቢ ጋር ጀምሮ፣ ወደዚህ ሱስ ከገባ በኋላ ጀምሮ ያው ኮንፊደንስ የማጣት የተለያዩ ባህሪዎች ራሴ ላይ አይቻለሁ። እኔም ከአካባቢ ሰው ጋር የሆነ በቃ በምገኝበት ቦታ ያለመገኘት እንዲህ አይነት ህይወት ውስጥ አስገብቶኛል።
እኔ አንደኛ ከሳይኮሎጂ ጫና ብዙ ነገር በፊት የሆነ ኮንፊደንስ ኖሮኝ እንደማንም ሰው ፊት ለፊት ቆሜ የማውራት መፍትሄን የመጠየቅ ያን ኮንፊደንሴን አሳጥቶኛል። ሁለተኛ ደግሞ ስራ ለመስራት ብፈልግ ያ የሱሴ ሰዓት ከደረሰ ስራውን መተው ነገ ይደርሳል በማለት ጊዜም በማቃጠል ስፖርት ከመውደድ እመኛለሁ። ስፖርት ለመስራት ግን ያን አቅሙን ሞራሉን ከውስጤ አሳጥቶኛል።
ወደዚህ ፕሮግራም ስንመጣ ይህንን ሱስ ለማቆም ጥረት እያደረጋችሁ መሆናችሁን ነግራችሁኛል እና ምን አይነት ጥረት ነው እያደረጋችሁ ያላችሁት? ምን ቢደረግ አንድ ወጣት አንድ ታዳጊ ወደዚህ ህይወት እንዳይገባ ማድረግ ይቻላል? እንዴት መከላከል ይቻላል? የገባን ሰውስ ከህይወታችሁ ተነስታችሁ እንዴት ሊወጣ እንደሚችልም እንዲሁ ምክር ሀሳብ እንድታቀርቡ ነው። ከጫላ ጀምራለሁ።
አሁን እኔ ከዚህ ሱስ ውስጥ ለመላቀቅ ጥረት እያደረኩ ነው። ለምሳሌ አሁን ድሮ ቀኑን ሙሉ አሁን በቃ ሁሌ ነው የምቀመው። ከዛ በኋላ ከቃምኩ በኋላ ደግሞ መጠጣለሁ። አሁን ግን ሙሉ በሙሉ ማቆም ትንሽ ሊከብደኝም በሳምንት 2 ቀን አድርጌዋለሁ። መጠጡም ደግሞ ጭራሽ ራሱ ትቼዋለሁ ማለት ነው። አሁን በዚህ ባለሁበት ጥረት እያደረኩ ነው ያለሁት ማለት ነው። በቃ ድሮ አሁን ስራ ግዴታውን ስራ እኔም ፈልጎ ቤት የሚመጣ ይመስለኝ ነበር ማለት ነው ድሮ። አሁን ግን በቃ ከዚህ መላቀቅ ጥረት እያደረኩ ስራ ራሱ ያገኘሁትን ስራ መስራት በአለኝ ሙያ ሰዓቴን ሁላ በዛ ላይ እያሳለፍ ዴሊ በቃ እዛ ጫት ቤት ምናምን ሳልውል እንደዚህ ጥረት እያደረኩ ነው ማለት ነው።
ያው ከዚህ ሱስ ለመውጣት በመጀመሪያ ደረጃ ቁርጠኝነት ይጠይቃል።
አንተም እያደረክ ነው?
ያው እኔም ከዚህ ሱስ ለመውጣት በጣም የራሴን ጥረት እያደረኩ ነው፣ ራሴንም በማሳመን። ድሮ ባሌ በጣም ነው የምጠቀመው የነበረው። አሁን ቀስ በቀስ ከዚህ ሱስም ለመውጣት ጥረት እያደረኩ ነው። በፊት ምቅመው ዴሊ ነው ማጨሰው፣ አሁን በትንሹም ቢሆን እየቀነስኩ ነው ያለሁት። ከዚህ ሱስም ለመላቀቅ የራሴን ጥረት ራሴን በማሳመን እየጣርኩ እገኛለሁ። ለወጣቶችም አስተላልፈው የሆነ ነገር በቃ ተስፋ በመቁረጥ የተለያዩ ቦታ በክተዎች ጋር በመዋል ወደዚህ ሱስ ቀስ በቀስ ስለምንገባ ሱስ ማለት በመጀመሪያ ደረጃ እንደ ቀልድ የሚጀመርና በኋላም ህይወትን የሚያመሰቃቅል ባህሪ ያለው ነው። ለዚህም ወጣቶች ከዚህ በመማር ቀስ በቀስ ሱስ ውስጥም ያሉ ሰዎች ራሳቸውን በማሳመን መውጣት ይችላሉ። ያልጀመሩ ወጣቶች ከኛ በመማር ወደዚህ ነገር ውስጥ እንዳትገቡ የሚል የራሴን መልእክት አስተላልፋለሁ። የሱስ ትርፍ ህይወትን ማመሰቃቀል፣ ኋላ ቀርነት፣ ከእኩያ መቅረትን ነው እንጂ ምንም ጊዜያዊ ተስፋ የሚሰጥ ነው። ለዚህም ወጣቶች ወደ ሱስ መግባት የለባቸውም የሚል መልእክት አለኝ።
እኔ ይህን ሱሱን ለመተው ብዙ ጥረት እያደረኩ ነው። በመጀመሪያ ሰዓቴን ማስተካከል ላይ ነው እየሰራ ያለሁት። አንድ ቀን 24 ሰዓት አለው። 12 ሰዓትን አከፋፍዬ ቤተሰቤን በስራ የማገዝ፣ ቤት ውስጥ ስራ ካለ መስራት፣ ፊልሞችን በማየት ለምን ጊዜ ደግሞ ምንም ማንሰራ ካልሆነ ይደብራል። ሲደብር ነው ያ ሱሱ ራሱ ትዝ የሚለን። አሁን ግን በፊልም ቤተሰብ በማገዝ እና ደግሞ መጽሐፍ በማንበብ ጊዜን ለማሳለፍ እየጣርኩ ነው ማለት ነው። እኔ ለወጣቶች የምመክረው ሱስ ማለት ማወቅ አይደለም፣ እርድናም አይደለም። እኛ ደግሞ አሁን ላይ ያለን ወጣቶች ሁሉም ነገር ኮምፒቲሽን በሆነበት ዘመን ውድድር ነው። ያው የሚወዳደር ይቀጥላል። የራሱን ሰዓት ግን ማኔጅ አርግቶ ማይቀጥል ሰው ደግሞ ራሱንም ቤተሰቡንም ሀገሩንም ስለሚጎዳ ከሱስ ዓለም ወጣቶች በመራቅ መልካምነትን ሰርተን ለቤተሰባችንም ለሀገራችንም መሆን ስለምንችል፣ ጓደኛ ደግሞ እንደዚህ እንትን የሚል ካለ በመመካከር ግልጽ የሆነ ነገር በመናገር መመለስ፣ ሁላችንም ትምህርት እየሰጠን እና ቤተሰባችንን የሚለንን ካዳመጠን ትልቅ ቦታ እንደርሳለን እላለሁ።
ከቤተሰብ ከማህበረሰቡ ከመንግስት ምን ይጠበቃል? አንደኛ ወጣቱ ስራ እድል ማለት ነው። አሁን ስራ ሲባል አንዳንድ ሰው ቢሮ ብቻ ወይ የሆነ የመንግስት ስራ ብቻ ይመስለዋል። ያ ስራ ራሱ ሞልቶ መታየት አለበት ማለት ነው፣ በሀገሪቱ ላይ ማለት ነው። ወጣቱ ወደ ሱስ እንዳይገባ። ለምን እዚህ ጋር ወጣት ግቢ ዩኒቨርሲቲ ጨርሶ ይመረቃል፣ ኮሌጅ ጨርሶ ይመረቃል። ከዛ በኋላ ግን ወደ ስራ ሊፈልግ ሲመጣ ስራ በቃ እድሉ የለውም። ለምን የሆነ ስራ እንኳን ቢወጣው የአንድ ሰው የሁለት ሰው ነው የሚወጣው። ያ ነገር ደግሞ እዛው በውስጥ አዋቂነት የሚያልቅ ነገር አለ። ወጣቱ ብዙ ንዴት ይዞ ሀገሪቱ ላይ ያለውን ነገር መንግስት በሰፊው ወጣቱ የስራ እድል ፈጥርለት ከመንግስት እና ሁለተኛ ደግሞ የሆነ በቃ አንድ አሁን ለምሳሌ በአካባቢያችን በአምቦ ከተማ ወጥተ እንኳን የምትውልበት ቦታ የሆነ ሰርተ እንኳን ገብተ ተደስተ እንኳን የሆነ ነገር የምታደርገው አሁን በጣም ጠባብ ነው ማለት ነው።
ያው ቤተሰብ በመጀመሪያ ደረጃ ልጆቹን የት ይውላሉ ከማን ጋር ይውላሉ በሚለው ልጆቻቸውን መቆጣጠር እና የት እንደሚውሉ መከታተል አለባቸው። በሁለተኛ ደረጃ ቤተሰብ ለልጁ የስራ እድል መፍጠር አለበት በተቻለው መጠን። መንግስትም ደግሞ በተቻለው መጠን የማዘውተሪያ ቦታ የተለያዩ በቃ የስራ እድል ፈጠራ የሚሰጥ በመደራጀትም በተለያዩ ሁኔታዎች ወጣቶች ወደዚህ ሱስ እንዳይገቡና ትውልዱ ተስፋ እንዳይቆርጥ እና ተስፋ እንዲታየው መንግስትም የራሱ ድርሻ አለበት፣ ቤተሰብም የራሱ ድርሻ አለበት። ወጣቱም በመጀመሪያ ወደዚህ ሱስ ያለመግባት ነው። በሁለተኛ ደረጃ ደግሞ ከገባ ደግሞ ከዚህ ሱስ ለመላቀቅ የራሱ ቁርጠኝነት እና ስነ ልቦናዊ ራሱን በማሳመን ከዚህ ሁኔታ መውጣት ይችላል።
ከቤተሰብ ልጀምር። ከቤተሰብ የሚጠበቀው ግዴታ አለ። ያ ግዴታ ደግሞ ልጁን በአግባቡ የት ነው የሚውለው፣ የት ነው እንቅስቃሴው፣ ምን አይነት ነው እና ደግሞ ግልጽ ውይይት በልጆቻቸውና በቤተሰብ መሀል ሊኖር ይገባል። የልጁን ፍላጎት በአቅማቸው የመመለስ ግዴታ አለባቸው ማለት ነው። ከዛ ውጪ ልጄ እንዲህ ነው ሱስ አለበት ምናምን ብሎ ከማውራት ከማግለል፣ ህብረተሰቡም ደግሞ የአካባቢው ህብረተሰብም ከማግለል በፖዘቲቭ መልኩ አይቶ ወደ መልካም መመለስ፣ መምከር፣ ወደ እምነት ቤት መውሰድ፣ ከዛ መልካምነትን መማር ማስቻል ያለበት በመንግስት ደረጃ ሲስተምን ሊድ የሚያደርገው መንግስት ስለሆነ አንደኛ ትውልድ ላይ ነው መስራት ያለበት። ፕሮጀክት ብሎኬት መደርደር ወይ መንገድ መስራት ከሱ በፊት ትውልድ ሲኖር ነው ሁሉም ነገር የሚኖረው። ምንም ድርድር ውስጥ የማይገባው የሰው ልጅ ህይወት ነው። የሰው ልጅ ህይወት ደግሞ መቀጠል የሚችለው ሰላም ካለ ነው። በሱስ ያልተያዘ ዜጋ መፍጠር ከቻልን ሁሉም ነገር ሊመጣ ይችላል። ግን ያን ካልፈጠርን በከተማው ላይ ውንብድና፣ ትላልቅ ወንጀሎች በዛው ልክ ሊስፋፋ ስለሚችል መንግስት ከየትኛውም ፕሮጀክት በላይ የወጣትን ማዕከል ማስፋፋት ወጣት የሚውልበትን የጌም ዞኖችን አስፋፍቶ የሱስ እና አልባሌ ቦታዎችን በህግና በደንብ መሰረት በማድረግ እየተከታተለ እርምጃ እየወሰደ ያን ነገር ማጥበብ ከቻለ ይሄ የምንለው ነገር ባይጠፋም በብዛት ሊቀንስ ይችላል ብዬ ነው ማምነው።
ወጣት ሮባ፣ ጫላ፣ ወቢ ሶስታችሁም በሱስና መዘዙ ዙሪያ ተወያይታችሁ ለወጣቶች ሀሳባችሁን የተሰማችሁን ነገር ስለደረሳችሁ በጣም አመሰግናለሁ። በጋቢና ቪኦኤ ስም ሌላ ጊዜ እንዲሁ ደግሞ ተመልሰን ጥረት ላይ እንዳላችሁ ነግራችሁኛል ወይ ሱሱ ከቆመ በኋላ እንዲሁ እንዴት ከዛ ነገር እንደተላቀቃችሁ ለሌሎች ወጣቶች መልእክት እንድታስተላልፉ እንደምጋብዛችሁ ባለሙሉ ተስፋ ነኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ወጣቶቹን ናቆርንና ጋቢና ቪኦኤ። በርግጥ በዚህ የነቁና ጠንካራ የአምቦ ወጣቶች ውይይት ውስጥ የሰማችሁት እጅግ የሰፋውንና ክፋቱ ባይተናነስም ቀለል ያለውን በሱስ የመጠመድና የመዘዞቹን አነስተኛ ክፍል ነው። ጎጂ ሱሶችና ችግሮቻቸው ከዚህም እጅግ የጠለቁና የሰፉ የህብረተሰብና የትውልድ ጠንቆች መሆናቸውን ባለሙያዎች ይናገራሉ። እነዚህን ባለሙያዎችንና ሌሎችም የህብረተሰብ ክፍሎችን የሚያካትት ውይይታችን በሌሎች ዝግጅቶችም ይቀጥላል። አሁን ደግሞ እስኪ ወደ አንዲት ወጣት ስራ ፈጣሪ የስኬት ታሪክ ዞር እንበል። ትዕግስት ሰይፈ ሩት ኢን ስታይል የተሰኘ ከቆዳ ምርቶች የተሰሩ ቦርሳዎችን ለዓለም ገበያ የሚያቀርብ ተቋም መስራች፣ ዳይሬክተርና ንድፍ አውጪም ናት። ድርጅቷ የዛሬ 3 ዓመት የቤላ አፍሪካናን ምርጥ አፍሪካዊ የንግድ መለዮ የሚባል ሽልማት አግኝቷል። ባለፈው ዓመት ደግሞ የጀርመን ተቋም በሆነው የንግድ ውድድር The Good Business ጥሩ ንግድ መድረክ ላይም ተሸላሚ ሆኗል። ኤደን ገረመው ትዕግስትን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
ኢትዮጵያ ውስጥ ካሉና በቆዳ ምርት ላይ ከተሰማሩ ተቋሞች መካከል ሩት ኢን ስታይል ንጹህ ከቆዳ የተሰሩና ጥራት ያላቸው ምርቶችን ለሀገር ውስጥና ለዓለም አቀፍ ገበያ ማቅረብ ከጀመረ 5 ዓመት ሆኗል። የሩት ኢን ስታይል ተቋም መስራችና ዲዛይነር ትግስት ሰይፈ ወደዚህ ስራ እንዴት እንደገባች እንዴት አስረዳለች።
ከቅጥር ስለሆነ የመጣሁት መጀመሪያ አካውንቲንግ ባክግራውንድ አለኝ። የኮምፒውተር ሳይንስ ማኔጅመንት ኢንፎርሜሽን ሲስተም ዲግሪ አለኝ። ማስተርስ ደግሞ ማርኬቲንግ ላይ ነው የሰራሁት እና ሩት ኢን ስታይል ከመጀመሪ በፊት በአይቲዩም እንደገና በኳሊቲ ማኔጅመንት ኮንሰልቲንግ ላይ ተቀጥሬ ይሰራ ነበረ። የተወሰነ አመት እንደዛ ሰርቻለሁ። መጀመሪያ ወደ ቤተሰብ ቢዝነስ ነው የገባሁት። ወንድሜ የከፈተው ቢዝነስ ነበር። እሱን ማኔጅ በማድረግ ነው የጀመርኩት። አስመጪ ስቶር ነበረ። እንደ ዲፓርትመንት ስቶር ከፍተ የአሜሪካ ብራንዶችን ትልልቅ ብራንዶች ነበረ። እሱ ከዛ ይልካል፣ እኔ እዚህ ነው ማኔጅ ማድረግ የነበረው። እና ለሩት ኢን ስታይል መነሻው እሱ ነበረ የነበረው። በጣም ትልልቅ ብራንዶች ናቸው የሚመጡት። ብዙዎቹ እንደውም በጨርቅ የተሰሩ አሉ፣ ሴንቲቲክ ናቸው። ግን የሚሸጡበት ዋጋ ብራንዳቸውን ዋጋቸው ሲወጣ የነበረው እና ያንን በማየት እኔ ደግሞ ያው እዚህ ያለውን ሪሶርስ እንዴት ነው እንደዚህ ማድረግ ያልቻልነው በሚል ያ ነው መነሻ የራሱ የነበረው።
ስራዋን ስትጀምር ስለ ቆዳ ምርት ለመረዳት የንግድ ጥናት በማድረግና ስራውን በመለማመድ ብዙ ጊዜ እንደወሰደች የምትናገረው ትግስት በጥቂት ሰዎች የተጀመረው ተቋም አሁን ስለደረሰበት ሁኔታ እንዴት አስረዳለች።
እዚህ ያለው ነገር ምንድን ነው ብሎ ቼክ በማድረግ ነው የተነሳሁት ማለት ነው። ግን ያንን ለመስራት መጀመሪያ ማወቅ ነበረብኝ። ስለዚህ ያደረግኩት ምንድን ነው፣ መጀመሪያ ማጥናት ነው። እንዴት ነው የሚሰራው? ምክንያቱም ምንም ኢንፎርሜሽን አልነበረ እና ቆዳው ከሚመጣበት ጀምሮ እንዴት ነው የሚሰራው፣ ሰራተኞቹ እንዴት ነው የሚሰሩት፣ ከሰሪዎች እስከ የት ነው የሚገኙት የሚለውን ጥራቱንም ማጥናት ጀመርኩ። እና ኢቨን ስፌቱን እና ፓተርን ራሱ አንድ አስተማሪ ጋር ለብቻዬ ማለት ነው ምሬያለሁ። ምክንያቱም እኔ ላልሰፋው እችላለሁ፣ እኔ ላሰራ እችላለሁ፣ ግን ማወቅ አለብኝ ብዬ ስላመን ወስጄ ነው። ከዛ በኋላ ነው ወደ ስራው እንጀምር በሁለት ሰራተኛ ነው የጀመርነው። አሁን ላይ ቋሚና ጊዜያዊ ከ25 በላይ ሰራተኞች አሉ። ሱቅ አለን ኤድና ሞል ላይ ለኢንተርናሽናል ገበያው፣ ዌብሳይት ላይ እንሸጣለን። ደግሞ ሪቴሎች አለ፣ ሌሎች ካምፓኒዎች አሉ፣ ዩኬም ሳውዝ አፍሪካም ያሉ የእኛ ፕሮዳክት የሚሸጡ ኦንላይን ሌሎች ስቶሮችም አሉ። 2019 እና 20 ላይ ቬጋስ እና ኒውዮርክ ትሬድሾው ተካፍለን ነበር።
ትግስት እዚህ ስራ ውስጥ ከገባች በኋላ እንደ አውሮፓውያን አቆጣጠር በ2017 ዓ.ም በዩናይትድ ስቴትስ መንግስት የሚሰናዳው የወጣት አፍሪካውያን የትስስር መድረክ ወይም በምህጻረ ቃሉ ያሊ አሸናፊ በመሆን የተሳተፈች ሲሆን በቀጣዩ ዓመት ደግሞ በናይጄሪያ በሚሰናዳው ቤላ አፍሪካን ውድድር ላይ ምርጥ አፍሪካዊ ብራንድ ወይም የንግድ ምልክት ሽልማትን መቀበል ትችላለች። ትግስት በያሊ ያተረፈችውንና እንዲሁም ሌሎች ስኬቶቿን እንዴት ዘረዝራለች?
ከጀመርን ጀምሮ በተቻለ መጠን ገበያውንም ለማስፋት የተለያዩ ፋሽን ሾዎች ላይ፣ የንግድ ትርኢቶች ላይ ስንሳተፍ ነው የቆየነው። ጋና ላይም ፋሽን ዊክ ተሳትፈናል። ዱባይ ላይም እንደዚህ ፕሮዳክት ሳይተናል። ሳውዝ አፍሪካ ላይ እንዲሁም አሜሪካ ሁለቴ እንደዛ ያሳይተናል። እንደገና ሀው ኦፍ አፍሪካ ላይም አዲስ አበባ ላይ ውስጥ ወደ 2-3 ዓመት ተከታታይ እንደ ፋሽን ሾ ኮሌክሽናችን የምናስተዋውቅበት ፕላትፎርሞች በመታወቁም 2018 ላይ በፈረንጆች አቆጣጠር ናይጄሪያ ላይ ቤስት አፍሪካን ብራንድ አዋርድ ተሸልመናል። 2021 ላይ ደግሞ ጉድ ቢዝነስ ላይ በቢዝነስ አይዲያ ኮምፒቲሽን አዋርድ አግኝተናል። ማንዴላ ዋሽንግተን 2017 ላይ ፌሎ ነበርኩኝ። በቢዝነስ ኢንተርፕረነርሽፕ ትራክ የነበረው ትሬኒንግ ሰፊ ነው። ቪዚቶችም ነበሩት የካምፓኒዎቹን እዛ ያሉትን እና በጣም ትልቅ ኢንፑት አለው። እንደ ቢዝነስ ብዙ አይን የሚከፍት አጋጣሚዎች ነበሩ ትሬኒንጉ ላይ የሚያገኘ ናቸው።
የንግድ ስራዋን ስትጀምር ታዲያ ነገሮች አልጋ ባልጋ አልነበሩም። የኮቪድ-19 ወረርሽኝ እንዳለ ሆኖ አሁንም ድረስ እያጋጠማት ካሉ ተግዳሮቶች መካከል ጥቂቶቹን እንዴት ትጠቅሳለች?
እንደ ጀማሪ መጀመሪያ ያው ገበያውን ማወቅ ትንሽ አስቸጋሪ ነገር ነው እና ምንድን ነው የሚለየኝ ብሎ ያንን የምንለይበትን ነገር መጀመሪያ ለይቶ ማወቅ ይፈልጋል። ኢንዱስትሪ ላይ ትልቁ ችግር አክሰሰሪ ነው። ቆዳው ነው እንጂ ያለን እዛ ቆዳው ላይ የሚገቡት አክሰሰሪዎች ሁሉም ኢምፖርት የሚደረጉ ናቸው እና ኢምፖርትም ሲደረግ ብዙ ካምፓኒ የሚያመጣቸው የለም። በብዛት የሚታወቀው አንድ ካምፓኒ ነው የሚያመጣው። እሱ ነው ሁሉም የቆዳ አምራች የሚከፋፈለው። እስካሁንም ትልቁ አስቸጋሪው ነገር እሱ ነው። ከዛ በኋላ ግን ምንድን ነው ያው የቆዳው ምርቱ ራሱ ተመሳሳይ ነገር አሁን ለምሳሌ ይታዘዝ አሁን ታነሪም ላይ ፕሮሰስ ሆኖ የሚወጣበት ስቴጅ ላይ እነሱም ጥራት ያለው ቆዳ አይደርሳቸው። ምክንያቱም ያው የቆዳ ጥራት ገና ከእንስሳው እድገት ነው የሚጀምረው። ምክንያቱም እኛ ጋር የሚደርሰው ኢፌክት እንስሳቱ የሄደበት ደረጃ ነው። ኢፌክትም የሚኖረው ከአንድ ትልቅ ቆዳ ላይ ብዙ ጥሩ ፓርት የማያወጣው ለምንድን ነው? ብዙ ያው እንትን ይወገዋል፣ ይገረፋል። ስለዚህ ብዙ አሻራዎች ይኖሩታል። መጨረሻ ላይ ሲወጣ ያደገበትን ነው የሚያሳየው። እዛ ላይም ነው ታነሪዎች እሱ ራሱ ለእነሱም ትንሽ አስቸጋሪ ነው ያንን ነገር ደረጃውን ጠብቆ እንዲወጣ ለማድረግም። እንደገና ያው የኬሚካል እጥረቶችም ይኖራሉ ውጭ የሚመጡ ስለሆኑ ማለት ነው። እነሱ ያው ኢንዱስትሪው ላይ ያሉ ደግሞ ሌሎች አስቸጋሪ ነገሮች ናቸው።
ሩት ኢንስታይል ከዘጉድ ቢዝነስ አዋርድ ባገኘው ሽልማት በመጠቀም በቀጣይ ዓመት ከቦርሳ ስራ የሚተርፉ ቆዳዎችን ጫማ በማድረግ ወደ ምርቱ እንደሚገባና ሙሉ ለሙሉ ከብክነት የጸዳ የንግድ ተቋም የመሆን አላማ ይዞ እየሰራ መሆኑንም የተቋሙ መስራች ትግስት ሰይፈ አስታውቃለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ትግስትንና ኤደንን። ወደ ተከታዩ ቅንብር እንለፍ። የራሳቸው ሀገር ለዲሞክራሲ አደጋ የተጋለጠች መሆኗን የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ያስታወቁበትን ዓለም አቀፍ የዲሞክራሲ ጉባኤ በኢንተርኔት ጠርተው ነበር። በጉባኤው መጀመሪያ ላይ ስለ ምንነቱና ትርጉሙ ኢትዮጵያን ጨምሮ ያልተጋበዙ ሀገሮች የመኖራቸውን አንድምታ አንስተን ከሁለት የዓለም አቀፍ ግንኙነቶች ምሁራን ጋር ያደረግነው ውይይት የመጀመሪያ ክፍል ከዚህ ቀደም ቀርቧል። ቀሪው ክፍል ይከተላል። በዓለም ዙሪያ ሁሉም ዲሞክራሲዎች ዩናይትድ ስቴትስን ጨምሮ የበረቱ ፈተናዎች ተጋርጠውባቸዋል ወይም ፈተናዎቹን እየተጋፈጡ ናቸው። የዘንድሮውን የዲሞክራሲ ጉባኤ ያሰቡትና የጠሩት ፕሬዚደንት ባይደንም ይህንኑ እውነት አምነዋል። በመሆኑም ዲሞክራሲን የማጠናከርና ከአምባገነናዊ አዝማሚያ የመጠበቅ፣ ለሙስና ችግሮች ምላሽ የመስጠትና የመዋጋት፣ ለሰብአዊ መብቶች መከበር የመቆምና የማበረታታት አስፈላጊነት እንደ ዋና ዋና መንደርደሪያ ሜዳ ተይዘው ነው ጉባኤው የተካሄደው። በዚህ ውስጥ በንቃት ለመሳተፍም ለመንግሥት አካላትና ለግሉ ዘርፍ አባላት ሰፊ መድረክና ዕድሎችንም ለመክፈት ያግዛል ተብሏል። ነጻና ያለ ጣልቃ ገብነት የሚንቀሳቀሱ መገናኛ ብዙሃን እንዲጠናከሩ ለማገዝ፣ ሙስናን ለመዋጋት፣ ነጻና ፍትሐዊ ምርጫዎችን ከአደጋ ለመጠበቅ፣ የዜጎችን አቅም ለማጠናከር የሴቶችን የልጃገረዶችንና የተገፉ የህብረተሰብ ክፍሎችን ዜጋዊና የፖለቲካ አመራር ብቃት ለማጎልበት ለዲሞክራሲያዊ ተሐድሶ ቴክኖሎጂን በሰፋ ሁኔታ ለመጠቀም የሚያስችሉ አዳዲስ የተግባር እርምጃዎችንና ቁርጠኝነቷን ዩናይትድ ስቴትስ በመጪው ዓመት እንደምትወስድ ያሳወቀችበት ዓለም አቀፍ መድረክ ነበር። የበለጸገና በተሳለጠ ሁኔታ የሚንቀሳቀስ ዲሞክራሲያዊ ህብረተሰብ የመተባበር የመተጋገዝና አብሮ የመስራትን የአጋርነት መንፈስ የሚያጠናክር መሆኑ በተወሳበት በዚህ ጉባኤ መነሻ ሐሳብ ከአካባቢያዊና ከብሔራዊ መንግስታት፣ ከህግ አውጪዎች፣ ከሲቪል ማህበረሰብ፣ ከተራድኦ ድርጅቶችና ከግሉ ዘርፍ ጋር አጋርነትን የመፍጠርን አስፈላጊነት ለማጉላት እድል የተፈጠረበት እንደሆነ ተነግሯል። የዘርፈ ብዙነት መጠናከር አስፈላጊነትም ከጉባኤው ቁልፍ ነጥቦች አንዱ ነበር። ለጉባኤው የተጋበዙትና የተገኙትም ከመቶ በላይ ሀገሮችና ተቋማት ቢሆኑም ሳይጋበዙ የቀሩት ቁጥር ያይላል። የውጭ ጉዳይ መስሪያ ቤቷ ያወጣው ሰነድ ዩናይትድ ስቴትስ ይበልጥ ፍትሃዊና ሰላም የሰፈነበት ዓለምን የማጠናከርን ሐሳብ የሚደግፉ አንጋፋና ወጣት ዲሞክራሲዎችን ለማካተት ከመላው ዓለም አይነታቸው የበዛ ክፍሎችን መድረሷን ይጠቁማል። የጉባኤውን ግቦች የሚደግፉ የቁርጠኛነት እርምጃዎችን ለመውሰድ እውነተኛ ፍላጎት ያላቸውን ማንኛቸውምና ሁሉንም ሀገሮች ለማቀፍ ለማነጋገር ዩናይትድ ስቴትስ እንደምትሰራም በዚሁ ሰነድ ላይ ተነግሯል። ይህ ጉባኤ ለተጋበዙና ለተገኙም ይሁን ላልተጋበዙ ላልተገኙም ሀገሮች ካለው ትርጉም ይልቅ ሀገሮች ዲሞክራሲን የሚገነዘቡበትን ሁኔታ ለመረዳት ወይም ለመገምገም የሚያስችል መድረክና እድል ለዩናይትድ ስቴትስ የሚፈጥር እንደሆነ በጆርጅ ዋሽንግተን ዩኒቨርሲቲ ፕሮፌሰርና የቀድሞ ዲፕሎማት ዴቪድ ሺን ለቪኦኤ ተናግረው ነበር። ከዚህና ከጉባኤው ሐሳብ ጋር ተያይዞ ለጉባኤው የተጠሩና ያልተጋበዙ ሀገሮችን ዝርዝር ፈትሸው ጥያቄ ያነሱ ብዙዎች ናቸው። ሽን ይህንንም ፈትሸዋል። ለማንኛውም ግን የዲሞክራሲ ጉባኤ እንደመሆኑ ልምድ መለዋወጫ፣ ራስን መገምገሚያ፣ ለመሻሻልም በር ማንኳኳያ ሊሆን ይችል ነበርና ምናለ የዲሞክራሲ ታሪካቸው ከግምት ሳይጣፍ ሀገሮች ቢጠሩና ቢነጋገሩ።
You're always going to have those countries and governments that are going to wonder why they were not included, and there are always going to be a few governments that may wonder why they were. በዝርዝሩ ውስጥ
ለምን እንዳልተካተቱ የሚጠይቁ ሀገሮችና መንግስታት ሁልጊዜ ይኖራሉ። ደግሞም ለምን እንደተካተቱ የሚጠይቁ ጥቂት መንግስታትም ይኖራሉ። ለምሳሌ እንደ ፊሊፒንስና ፓኪስታንን ተጠርተው ሊጋበዙ ይገባቸው የነበሩ ተብለው የሚታሰቡ ሀገሮች የረዘመ ዝርዝር ደግሞ ቀርተዋል። በእርግጥ ስለመመዘኛው እኔ አሁን ዳኝነት መስጠት አልችልም ብለዋል
ሺን።
ኢትዮጵያን በእንዲህ አይነት ጉባኤ ላይ መጋበዝ ከነበረባቸው ሀገሮች ዝርዝር ውስጥ የሚያስገቡ ተንታኞች አሉ። የሰሜን ካሮላይናው ኤኤንቲ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር ብሩክ ኃይሉ አንዱ ናቸው።
ኢትዮጵያ አትሊስት በነሱ ቀመር በፍሪደም ሃውስ ቦታው ቀመርም ሶርት ኦፍ ወደ ዲሞክራቲክ ስርዓት እየተነጠቁ የሚንቀሳቀሱ ህብረተሰቦች በሚለው ካታጎሪ ብትጋበዝ ተገቢ ነበር ማለት ነው።
የዚህ ጉባኤ ዋና ዋና ዋልታዎች ናቸው ወይም ምሰሶዎች ናቸው ከተባሉት ነጥቦች ዲሞክራሲን ማጠናከርና አምባገነንነትን መከላከል፣ ሙስናን መዋጋት እና ሰብአዊ መብቶችን ማክበር ወይም ደግሞ የሰብአዊ መብቶችን መከበር ማበረታታት የሚሉ ዋና ዋና ነጥቦች ይገኙበታል። አፍሪካ ውስጥ አንዳንድ የዳበሩ ባይሆኑም እያቆጠቆጡ ያሉ ዲሞክራሲዎች ባሉባቸው ሀገሮች ውስጥ የተሻለ የእነዚህ የተጠቀሱ ዋልታዎች መጠናከር እንዲኖር ባይሆን እንኳን ባይኖርባቸውም እንኳን ዲሞክራሲ የዲሞክራሲ ጉባኤ በመሆኑ እና እነዚህ ሁኔታዎች እንዲጠናከሩ የሚፈለግ በመሆኑ ከማግለል ከማስቀረት መጋበዝ አይሻልም ወይ? ማምጣት መጥራት
በደንብ እንጂ ይሻላል እንጂ ስለ ዲሞክራሲ እየተማለ ሲገዘ ስለ ዲሞክራሲ ነገሮች ቀርበው ሲወያዩ አሁን ሁለት ቀን ስብሰባ ነው በደንብ መጋበዝ ነበረባቸው እንጂ ዋናው ዓላማ ይሄ ነው። ማራቅና ማግለል ሳይሆን ወደ ሳሚቱ አንጥቶ እየተወያዩ ፉሊ ዲሞክራቲክ ናቸው የሚባሉትንም ነገራት የሚያቀርቡትን ሀሳብ እያዩ አይደላቸው የሚሉትንም በግልጽ ቢወያዩ ተገቢ ይሆን ነበር አሁን ግን የተደረገው ምንድነው? አንተ ቅር ሆኖ 111 ሀገር ነው የተጋበዙት ከ240 235 ሀገራት በአለማችን ያሉት። ለምሳሌ ከመካከለኛው ምስራቅ እስራኤልና ኢራክ ብቻ ነው የተጋበዙት። ሌሎቹ በሙሉ ወደ ጎን የተደረጉት። ከአውሮፓ 39 ሀገር ነው ያው በርከት ይላል። ዌስተርን ዲሞክራሲስ የነሱን ሊበራል ዲሞክራሲ ክራይቴሪያ ሟላል። አፍሪካን ግን ሪሊ ገሸሽ ማድረግ ሁኔታ ያለውና ይሄ ጠቃሚ አይደለም ነው ብሎ። በአንጻሩ ደግሞ አቶ ሰለሞን ማንድ ማነሳው ነጥብ አለ። በሚገርም ሁኔታ ፓኪስታን፣ ፊሊፒንስ እና ዩክራይን ወር ዩክሬን ተጋብዘዋል። እነሱ ራሳቸው ሶስቱም ሀገራት ጥያቄ ምልክት የሚደረግባቸው ናቸው። ፓኪስታን ለምን ተጋበዙ ተብሎ እንደውም አንድ ውይይት ነበረ። አይ እሷ ካውንተር ቴሮሪዝም ላይ ብዙ አስተዋጽኦ በአሜሪካ ብሔራዊ ናሽናል ኢንትረስት ለምታደርግ ተጋብዛለች ብሎ አንድ ሰው መግለጫ ሰጥቷል። ፊሊፒንስ ሲባል ፊሊፒንስ በነገራችን ላይ በጣም ብሩታል የሆነ ስርዓት ያለበት ሀገር ነው። በጠራራ በፀሐይ ሰው የሚረሸንበት ሀገር ነው። ለተገደለው ድረግ ትራፊከር እና ለወንጀለኛ ለምሳሌ ያለው ፕሬዚደንት ዶላር እንኳን ሳይቀር የሚሰጥበት ሀገር ነው። ለምን ተጋበዘ ፊሊፒንስ ሲባል አይ የቻይናን ፖለቲካ ገትራ ስለምትይዝልን በፋር ኢስት በዛ የተነሳ ነው ፊሊፒንስን የጋበዝ ነው። እሺ ዩክሬን ሲባል አይ ዩክሬን ተጋበዘች ደግሞ በራሻ ፖለቲካ በሴንትራል ኤዥያ ባለን ፍጥጫ ከራሻ ጋር አጋር ሆና ወደ ኔቶም ሪክሩት አድርገው ወደ ማስገባቱ ናቸው እና በዛ የተነሳ ነው የተጋበዘችው እንጂ ዲሞክራሲውን አላሟላችም የሚል ውስጥ እዛ ነገር ነው ውስጥ ወራ የተነገረው። እና ይህን ስናይ ሪሊ ስትሪክትሊ ስፒኪንግ ዲሞክራቲክ ሀገራት ዲሞክራቲክ አስፓየር የሚያደርጉ ሀገራት ሲባሉ እየቀሩ ሀገር አሉ። መጠራት ሲገባች አንዱም ኢትዮጵያ ናት ለማለት ነው። መጠራት ሲያገባች ደግሞ የተጠሩም አሉና ትንሽ ሪሊ አወጣን መዘን የሚሉትን ክራይቴሪያ የራሳቸውን ክራይቴሪያ የሚያፈርስ እና የሚያበላሽ ነው ለማለት ነው።
ፕሮፌሰር ብሩክ እርስዎን የምጠይቆት አሁን እንደ ፖለቲካ ሳይንስ ምሁር እንዲሁም እንደ አሜሪካዊም ጭምር ነው። በአሜሪካ ፖለቲካ ውስጥ እንደሚሳተፍ በአሜሪካ ዴሞክራሲ ውስጥ እንደሚሳተፍም ሰው ጭምር ነው እና ዩናይትድ ስቴትስ እንዲህ አይነት መድረኮችን የምትፈጥረው በዴሞክራሲ ሰበብ የራሷን የበላይነት ጂኦ ፖለቲካዊ መልክዓ ምድራዊና የፖለቲካ ግቦችን ለማሳካት የበላይነቷን ለማረጋገጥ ሌሎች ሀገሮችን ለመጫን ለመከፋፈል ነው የሚሉ አሉ። ወይም ደግሞ የምዕራቡን ዴሞክራሲ ብቻ እንደ ባንዲራ ይዞ ለመሄድና ሀገሮች የሚከተሏቸውን የአስተዳደር ስርዓቶች የአገዛዝ ስርዓቶች በመናቅ ወይም ደግሞ ለመጣል በሚደረግ ጥረት ነው የሚሉ ተቺዎች አሉ። እርስዎ እንዴት ይህን ይመለከቱታል? ከቅርብ እንደሚከታተሉት።
በጣም ጥሩ ጥያቄ። መቼም አሜሪካ አንድ ሀገር ናት። በዓለማችን ውስጥ ባለው ኢኮኖሚክና ፖለቲካል አይዲዮሎጂካል ዳይናሚዝም ወጥታ በቅታ አንደኛ ዋነኛው ሀገር ሆናለች። መሰረቱ ይሄ ነው። አሁን አሜሪካ የራሷን ጥቅም ማራመድ መቼም አይቀርም። አሁን ለምሳሌ ስብሰባው ዴሞክራቲክ ይባል ዴሞክራሲ ይባል እንጂ አሜሪካ ጥቅሟን ነው ምታስ ማንም ሀገር ጥቅሙን የሚያስቀድመው። ያንንም ለማድረግ ደግሞ ራሳቸው ያስቀድም እንዳልኩት ያስቀምጡትን ክራይቴሪያ ደግሞ ወደ ጎን የማድረግ ሁኔታ ይታያል። ለምሳሌ ኢትዮጵያ ለምን አልጋበዙም ብትል ባለው ከረንት ሁኔታ ይመስለኛል። እንዴት ብትለኝ እውነት ለምሳሌ ኢትዮጵያ ውስጥ ተስፋ ያለው ዲሞክራሲ አለ የለም ብለን ስንል 27 ዓመት ከ91 እስከ 2018 ምንም ሬጅመንትድ አውቶክራቲክ የሆነ ዲሞክራሲ ነበር። ከእነሱ ጋር ሲሰሩ ነበር ትልፍ ጋር ፋይን መሆን ሳይገባ። አሁን ግን ለምን ራሱን በራሴ ቆማለሁ የኢትዮጵያን ጥቅም አስከብራለሁ ከእናንተ ጋር በጋራ ኢንትረስት የምንሄድበት ጉዳይ ካለ እንሄዳለን፣ ከዛ ውጭ ግን በአፍሪካ ኢንትረስት እንቀሳቀሳለን፣ ኢትዮጵያን ማዕከል ያደረገ ፎረን ፖሊሲ ዲፕሎማሲ እናካሄደን ሲባል አይ ቲንክ ይሄ ተደማጭነት ያልነበረው ሁላችን የምናውቀው ነው። ምን ያህል ፕሬሽር ላይ ኢትዮጵያ እንዳለች አሁን የምናውቀው ነው። በሰሜኑ በተነሳው ክራይሲስ እና ጦርነት እንደገና ደግሞ ሚዲያው ምን ያህል የምዕራቡ እንደሚያንጸባርቅ የምናውቀው ነው። ስቴት ዲፓርትመንት የሚወጡት ኢቨን አዲስ አበባ ተቀምጦ ኤምባሲ እዛው ራሱ አጠገቡ ህዝብ መጠየቅ ሲችል ምን አይነት ኢትዮጵያ ውስጥ አለርት እየተባለ በየቀኑ የሚወጣው ነገሮች ዲቴሪዮሬት እያደረጉ ነው እየተባለ የሚወጣው ሁሉ የሚያሳዝን ነው። ስለዚህ ምንድን ነው የምን ውጤት ነው ስትል የአሜሪካ ብሔራዊ ጥቅም ነው። ምንድን ነው አሜሪካ ብሔራዊ ጥቅም የሚፈልገው? ወይ ኪሱ የሚያደርጋት ሀገር ሲሆን እንደፈለገ መንቀሳቀስ፣ አይ እኛ ራሳችን ጥቅምንም የምናስቀድመው የእናንተንም ታሳቢ እያደረግን ከሌላ ሀገራትን ጋር ደግሞ ቻይናም ቱርክም ራሽያም ሆነ እንዳመጣጡና እስካልረገጡን ድረስ ጥቅማችን እናካደድ የሚል ነገር ሞሌስ ተቀባይነት እንዳለው ነው የሚያሳየው። እና አይ ቲንክ ተሳስተዋል ባይነኝ የአሜሪካ መንግስት እዚህ ብኖርም የአሜሪካ መንግስት ተሳስተዋል፣ ማረም ይገባዋል። ኢትዮጵያን የመሰለ 110 ሚሊዮን 15 ሚሊዮን ህዝብ ይዞ ጠንካራ ሀገር በወታደርም በምንም በዚህ ጊዜያዊ ክራይሲስ ወደ ጎን ማድረግ ይጎዳል ግንኙነቱን እንጂ የሚያጠናክር አይደለም። ዲሞክራቲክ ሳሚት ላይ መጋበዝ ነበረባት። ብንመጣ ጥሩ ነው። ኢትዮጵያ ዴሊጌሽን በቨርቹዋሊ ነው ኦፍኮርስ ቢገኝ ጥሩ ነው። ባይገኝም ደግሞ ያን ያህል ሪሊ አዋራ ምንጭርና ያነሐል ኤርኩዌክ ያለው ኮንሲኩዌንስስ ኢትዮጵያ ላይ ምንም አያመጣም ከትዝብት ውጪ ማለት ነው የሚችለው።
ፕሮፌሰር ዴቪድ ሺን ደግሞ የምዕራቡን አይነት ዲሞክራሲ በመደገፍ ምክንያት ወይም ሰበብ ዩናይትድ ስቴትስ መልካ ምድራዊና የፖለቲካ ተጽዕኖ ለማሳደር ትሞክራለች ከሚለው አስተሳሰብ ጋር አይስማሙም።
I don't think the United States is trying to impose its geopolitical influence as a result of being supportive of Western style democracy. I can understand perhaps why some of particularly the enemies of the United States would see it that way. That's because they do not
በተለይ የምዕራቡን ዲሞክራሲ የማይደግፉ እንዲያውም የሚቃወሙ የዩናይትድ ስቴትስ ጠላቶች ብለው የጠሯቸው በርግጥ በዚያ መንገድ ሊያዩት እንደሚችሉ እንደሚገነዘቡ ተናግረዋል። ችግሩ የሚፈጠረው ግን የምዕራቡን ዲሞክራሲ የሚደግፉ ሆነው ከዩናይትድ ስቴትስ ጋር በአንድ ሰልፍ ያልቆሙ ሀገሮችን
This is a category that's more difficult to deal with. I mean, these are all difficult decisions to make. The United States wants to be supportive of its core values.
በርግጥ ዩናይትድ ስቴትስ አስኳል እሴቶቿን የመጠበቅ ፍላጎት እንዳላትና ምዕራባዊውን ዲሞክራሲ መደገፍም የቆመችለት ጉዳይ መሆኑን ሽን ገልጸው፣ ይሁን እንጂ እንደማንኛውም ሀገር በትርጓሜ ወዳጅና ጠላቷን በመለየት ጉዳይ ላይ አንዳንዴ ስህተቶችን ልትፈጽም እንደምትችል ተናግረዋል። ይሁን እንጂ በዚህ በኩል ማድረግ የምትችለውን የተሻለ ሁኔታ ለመፍጠር ብትጥርም አምባገነናዊነት የሰፋውን የዓለም ክፍል በዋጠበት ሁኔታ የዲሞክራሲ ሂደትን በመተርጎም ፍጹም ትክክል የመሆኗ ነገር እንዲህ ቀላል አይደለም ብለዋል። መቼም ከዲሞክራሲ ሂደት መገለጫዎች አንዱ አሳታፊ ነጻና ፍትሃዊ ምርጫ ማካሄድ መሆኑ በብዙት ፖለቲከኞችና የፖለቲካ ሳይንስ ምሁራን የታመነበት ጉዳይ ነውና ኢትዮጵያን ከዓለም የዲሞክራሲ ገበታ ሊያርቃት የሚያስችል ሁኔታ ተፈጥሮ ይሆን? ያለፈውን የኢትዮጵያን ምርጫ በምሁራኑ አይን እንፈትሽ። ፕሮፌሰር ብሩክ፣
ስድስተኛው ፌደራል ምርጫ ማለት ነው ምንሰን ተደረገው ነው? ምርጫው በአለም አቀፍና በአገር አቀፍ ኦብዘርቨሮች ኢንቴግሪቲ እና ክሬዲብል እንደሆነ በደንብ ተመስክሯል። በጊዜው ተከታትለነዋል። ይሄም እንደተንጸባረቀው በግልጽ እንግዲህ ምርጫው ላይ መሳተፍ ወይም አለመሳተፍ የእያንዳንዱ ኢትዮጵያ ፖለቲካ ኃይል ነኝ የሚል እና ፓርቲ ነኝ የሚል መብቱ ነው። ለምሳሌ መሳተፍ ሲችል አልሳተፍም ብሎ አኩርፎ ራሱን ወደ ኋላ ያሰበሰበ አንዱ ነባር ፓርቲና መሪ አገሪቷን 27 ዓመት የመራት ይፈልፍ ነበር። መሳተፍ ይቻል ነበር ለምሳሌ። ስለዚህ ምርጫውንና ውሳኔውን ያደረገው ኢትዮጵያ መንግስት ሳይሆን ያ ድርጅት ነው። መሳተፍ ይችል ለምን አልተሳተፈም? እነሱ ራሳቸው መመለስ ያለባቸው ናቸው። እነሱ ስላልተሳተፉ ምርጫው ኢንቴግሪቲ የለውም ማለት አንችልም። ያሉት ፍላጎት ያላቸው ክራይቴሪያውን አሟልተው የተገኙ ተወዳድረው ኢትዮጵያቱ ደግሞ ዳኛ ነው ውሳኔውን አድርጓል። እኔ በዛ መልክ ነው ሁሉ ነገር መታየት ያለበት ለማለት ነው። ምክንያቱም ይሄን ምለው ኢንቴግሪቲ የለውም የሚሉ ወገኖች ከአሜሪካ ጀምሮ ይሰማው እንድምታ ምንድነው ቲፒኤልኤፍን ያላቀፈ ወይ ቲፒኤልኤፍ ካልፈልገስ አልፈልግም ብሎ ራሱን እስካገለለ በግድ አስገድዶ ተሳተፉ ማለት አይቻልም። ምርጫው ላይ ብቻ አይደለም እንደምናቀው ከኖቬምበር ጦርነት አለ ማ ለምን ጀመረው ሚሊዮን ታሳቢ እንደሆነ ሁሉ ከዛ በፊት ደግሞ ራስን ከኢትዮጵያ ፓርላማ ራሱ ከፈጠረው ቲፒኤልኤፍ ፓርላማን ህገ መንግስት መሰረት አግልሎ ይወጣው ማለት ነው። ካቢኔ ሚኒስትሮች የነበሩት ኑ ተብለው ወደ አገራችን ወደ ትግራይ ፕሮቪንስ ማንሳበው እንደገና ሚኒስትሮች ብቻ ሲሆኑ የትግራይ ህዝብ ተወካይ ፓርላሜንታሪያንስ ሁሉ ለምን ወጡ? ማን አወጣቸው? ዲሲዥኑስ ያደረገው ማን ነው? ኖቬምበር 3 እና 4 በሌሊት ማን ነው እርምጃ የወሰደው? ይሄ ሁሉ አይ ቲንክ አሜሪካ መንግስት ምሪ በቅጡ የመዘነው አይመስለኝም። ፌርሊ የሚያየ አይመስለኝም። ከአሁኑ ጦርነትን አካሄድን በተመለከተ እንዴት ዋን ሳይድ እንደሆነ ሁላችንም እናውቀው ሁላችንም የራሳችን እይታ የምንወስደው ነው እየገምታለሁ።
በእርግጥ ይህንን ፕሮፌሰር ብሩክ መጨረሻ ላይ ያነሱትን ቅሬታና ወቀሳ የሚመስሉ ሀሳቦችን የዩናይትድ ስቴትስ ባለስልጣናትና ዲፕሎማቶቿ አይቀበሉትም። በተለያዩ አጋጣሚዎች አድርገናቸዋል ያሉ ማሳያዎችን እያነሱ በሁለቱም በመንግስቱም በህወሓትም ወገን አሉ በሚሏቸው እርምት በሚያስፈልጓቸው አድራጎቶች ላይ ግልጽ አቋም ያለ ወገናዊነት መውሰዳቸውን ተናግረዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ቋሚ ተጠሪ አምባሳደር ሊንዳ ታማስ ግሪንፊልድ፣ የምስራቅ አፍሪካ ልዩ ልዑኩ ጄፍሪ ፌልትማን ይጠቀሳሉ። ወደ ምርጫው ግምገማ እንመለስና ፕሮፌሰር ዴቪድ ሺንስ ምን ያስቡ ይሆን?
To a degree, yes. I think the elections were an improvement over recent elections in Ethiopia.
እርግጥ ነው ኢትዮጵያ ውስጥ በቅርቡ ከተካሄዱ ምርጫዎች በተወሰነ ደረጃ የተሻለ ነበር ይላሉ ፕሮፌሰር ሺንስ።
So I don't think the response was universally positive, but everything considered, I think they were an improvement over
ደግሞም ኢትዮጵያ ውስጥ ካሉም ከዓለም አቀፍ ቡድኖችም ቅሬታዎችን ወይም ትችቶችን ሰምቻለሁ። ስለዚህ ግምገማው ሁሉም በሚስማማበት ሁኔታ አዎንታዊ አይመስለኝም። ይሁን እንጂ ሁሉንም ጉዳዮች ግምት ውስጥ ስናስገባ በርግጥ መሻሻል የታየበት ነበር። ቢያንስ የ1997ቱ ምርጫ ከተካሄደ በኋላ የራሱ ችግሮች የተስተዋሉበት ነበር ብለዋል ሺን። ከ1997ቱ ምርጫ በስተቀር ይህ ምርጫ ከቀደሙት በእውኑ የተሻለ ውጤት ነበር ብለዋል።
These elections were definitely a better product than their predecessors.
ባለፈው ምርጫ ላይ የህወሓትን አለመሳተፍ ጉዳይ አንስተዋልና ወደ ፕሮፌሰር ብሩክ ልመለስ። በርግጥ ከምርጫው ውጪ የሆነው ህወሓት ብቻ ሳይሆን ቢሮዎቻችን ተዘግተዋል፣ አባሎቻችን ታስረዋል፣ ወከባ ደርሶብናል ብለው ራሳቸውን ያገለሉ ሌሎችም ነበሩ። ባለስልጣናቱ ይህንን አይቀበሉም። ነጻ የምርጫ ቦርድ መቋቋሙን አቤት ማለት እንደሚቻል ተናግረዋል። በሂደቱ እንዲሳተፉም አበረታተዋል። ህወሓት ምርጫው ህገ መንግስቱ ከመያዘው ውጪ እንዲራዘም ተደርጓል ብሎ ነበር በክልሌ ራሴን ምርጫ አካሄዳለሁ ብሎ የተንቀሳቀሰው። በሰኔው ምርጫ ወቅትም እንዳይሳተፍ ሁኔታዎች የሚፈቅዱ አልነበሩም። ክልሉ በተናጠል አካሄጃለሁ ያለውን ምርጫ ውጤት ተቀብሎ መቀጠል አይቻልም ነበር እንዴ?
እንኳን እናቴ ቀሚስ ይመስላል እንዴት ብትለኝ፣ 5 ዓመቱ ልክ ኤክስፓየር ሲያደርግና የኮቪድ ሁኔታን ደግሞ ማገናዘብ ያስፈልጋል። እንዴት ነው የተወሰነው? ኮሚቴ ተቋቁሞ ኮሚሽነር ተቋቁሞ ሪፖርት አድርገው ኮቪድ ባለበት ሁኔታ ምርጫ ቢደረግ ጉዳት እንዳለው በሚል ሪፖርት አድርገው ፓርላማው አቋም ወስዶበት ኮሚቴዎቹ አቋም ወስዶበት ብዙ ፕሮሰሶች እንደተካሄዱ አስታውሳለሁ። እውነቱን ለመናገር እንደገና ኢትዮጵያ ብቻ አይደለችም፣ እስከ 50 ሀገር ገደማ ኤሌክሽናቸው ፖስፖን አድርገዋል። ፖስፖን ሲደረግ ደግሞ ለ5 ዓመት አይደለም፣ በ6 ወር ነው የተባለው። በ3 ወር በዛ መሰረት ነው የተካሄደው እና ይህንን ስናይ እንዲሁም 6 ወር ሞር ጊዜ ለመዘጋጀት ብቁ የሆኑትን ካንዲዴቶች ለማቅረብ ይቻል ነበረ። ቲፒኤልኤፍ ብቻ ሳይሆን ያልካቸውም ነበሩ፣ አነስ አነስ ያሉ ፓርቲዎች። በአንድ በኩልም ለምሳሌ ብዙ ካንዲዴት ማቅረብ አለመቻላቸው፣ ክራይቴሪያ አለማሟላቸው፣ ዝግጁ ሆነው አለመገኘታቸው፣ ይሄ የመሳሰለ ውስጣዊ ድክመት ስትራክቸራል ድክመት ኖሯቸው ሊወዳደሩ እንዳልበቁ ነው ማስታውሰው። ይህም ማለት ነው
እንደው አሁን እንኳን የማነሳው ጥያቄ ቀጥተኛ ግንኙነት የለውም ከዛሬው ንግግራችን ጋር፣ ግን ከዲሞክራሲ ጋር ተዛማጅ ስለሆነና በውይይታችን ስለተነሳ ላንሳው። በዩናይትድ ስቴትስ ዲሞክራሲ ምርጫን የሚያካሄዱት ክልሎች ናቸው፣ ስቴቶቹ ናቸው። እና በኢትዮጵያ ሁኔታ ውስጥ ግን ያን ጊዜ ፌዴራል መንግስቱ ነው። በእርግጥ ዩናይትድ ስቴትስ ውስጥ ያለው ነገር ሁሉ ኢትዮጵያ ውስጥ ተገልብጦ መደረግ አለበት ወይም ሌላ ሀገር ውስጥ ተገልብጦ መደረግ አለበት ከሚል ሳይሆን ክልሉ በዛን ጊዜ በወሰደው እርምጃ መቀጠልና እውቅና ሊሰጠው አይችልም ነበር ወይ?
እንዴት አንደኛ ህወሓት በተመለከተ ውስጥን አሰራሩን ክልሎች አስፈጻሚነት ሮል ሚና ቢኖራቸው ፌዴራል መንግስት ነው ቀኑን የሚወስነው፣ ምክንያቱም ፌዴራል ምርጫም ስላለ። ስለዚህ በሁለት ደረጃ በሁለት ሌየር ነው የሚታየው። ይሄ ነው ባጭሩ መልስ። ያ የተደረገ አይመስለኝም። እንደገና ደግሞ ውስጣዊ አትሞስፌሩን ማየት ያስፈልጋል። አሁን ለምሳሌ እዚህ ክልል እዛ ክልል ስንል ሁሉንም ጨምሮ ትግራይም ክልል 100% ነጻነት ባለበት ሁኔታ ካንዲዴቶች ሳይሰጉ የማንም ድርጅት ተጽዕኖ ሳይኖራቸው መወዳደር ይችሉ ነበሩ ወይ? ሄዶስ ካምፔን ማድረግ ይችሉ ነበሩ? ያደርጋሉ ይችላሉ አይችሉም? ክራይቴሪያ ይሟላል አይሟላም? ማይሟላ ከሆነ ለምሳሌ አሁን ኔቫዳ፣ አሁን ያለበት ቨርጂኒያ ለምሳሌ ምርጫውን የቨርጂኒያ ላይ ያለው ዶሚነንት ፓርቲ ለህዝቡ አመቺ ሁኔታና አትሞስፌር በተጽዕኖ ስቴት ገቨርንመንት ኦፍ ቨርጂኒያ አላረግም ብሎ በዘዴም በዚህም በዛም ብሎ የሚያደርግ ከሆነ ፌዴራል መንግስቱ ኢንተርቪን ያደርጋል። እድሉን ስጡ፣ ፍቀዱ፣ ፕሌይንግ ግራውንዱን አስተካክሉ ይባላል። ይሄ የፌዴራሉ ስራም ኃላፊነት ነው እና ኢትዮጵያ ውስጥ ይሄ ነበረው ብለህ ስትል ያው ብዙ ክፍተቶች እንዳሉ ሁላችንም እናውቀው ነው።
ፕሬዚደንት ባይደን ያስተናገዱት የመጀመሪያው የዓለም የዴሞክራሲ ጉባኤ ተሳታፊዎች ለከርሞ በአካል ለመገናኘት ተስማምተው የሁለት ቀናት ንግግሮቻቸውን አጠናቀዋል። እስከዚያው እኛም የዲሞክራሲውን አያያዝና አካሄድ፣ የዲፕሎማሲውን አቅጣጫ ትርጓሜና የግንኙነቶቹን አዝማሚያ እየታዘብንና እያስገመገምን እየተወያየን እንቀጥላለን። ወደ ተከታዩ ዝግጅት እናልፋለን። የኮሮና ቫይረስ ልውጥ ዝርያ ኦሚክሮን በዓለም ላይ ታይቶ በማይታወቅ ፍጥነት እየተሰራጨ መሆኑን የዓለም የጤና ድርጅት አስታውቋል። በተለይ የኮቪድ-19 መከላከያ ክትባት ስርጭት በአፍሪካ ዝቅተኛ መሆን ችግሩን የበለጠ እንደሚያባብሰው የጤና ባለሙያዎች እያስጠነቀቁ ነው። አፍሪካ ክትባቱን በእኩል ደረጃ አግኝታ ቫይረሱን መቆጣጠር ካልቻለች ቀሪው ዓለም ብቻውን ከስጋት ነፃ መሆን አይችልም ይላሉ። ስመኝሽ ቆየ ያነጋገረቻቸው የደቡብ አፍሪካ ሐኪሞች ማህበር ፕሬዚደንት ኦሚክሮን ዝርያን ያገኙት ዶክተር አንጀሊክ ኮቴዝ ወደ ውይይታቸው ልምራችሁ።
ዶክተር አንጀሊክ ኮቴዝ ለአዲሱ የኮቪድ-19 ዝርያ ኦሚክሮን ለመነጋገር ፈቃደኛ ስለሆኑ አመሰግናለሁ። እንግዲህ እስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ ግን ከፍተኛ የህመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው?
It's a very important question. I think what is extremely important is to understand
በጣም ጥሩ ጥያቄ ነው። ስለዚህ የኮቪድ-19 ቫይረስ ዝርያ ማወቅ ያለብን ዋናው ነገር ምንም እንኳን የበሽታው ምልክቶች በጣም ቀላል የሚባሉ አይነት ቢሆኑም ጭራሹን ሰው አይታመምም ማለት አይደለም። ብዙ ሰዎች ይታመማሉ። በተለይ ደግሞ ክትባት ያልወሰዱ ሰዎች መሰረታዊ የሆኑ 3 ምልክቶች ይኖሯቸዋል። ያም የራስ ምታት፣ የሰውነት ቁርጥማትና የጡንቻ ህመምና ድካም ናቸው። ባለፉት ጥቂት ሳምንታት እንዳየነው ክትባት ያልወሰዱ ሰዎችም የሚኖሯቸው ራስ ምታትና የሰውነት ቁርጥማት ከተከተቡ ሰዎች ጋር ሲነጻጸር እጅግ ከፍተኛ ነው። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ሌላው ደግሞ ሰዎች ጽኑ ህመም አጋጥሟቸው ወደ ሆስፒታል ወይም ጽኑ ህመማን ህመምተኛ ክፍል የሚገቡ ከሆነ ሆስፒታሎች በሚያደርጉት ምርመራ የኮቪድ ዝርያ ኦሚክሮን ይሁን ዴልታ መለየት አለባቸው። ያን ማድረግ ቀላል ነገር ነው። ያ የሚጠቅመው በጽኑ ህመማን ላይ ከኦሚክሮንና ከዴልታ ዝርያ የትኛው የከበደ የህመም ስሜት እንዳለው ለማወቅ ነው።
ሌላ እንግዲህ ስለዚህ አዲስ የኮቪድ ዝርያ የምንሰማው በወጣቶች ዘንድ የበለጠ ተላላፊ መሆኑን ነው። እስካሁን ባለው መረጃ ህጻናትን በተለይ ክትባት መውሰድ የማይችሉ ልጆችን ምን ያክል ያጠቃል?
We don't vaccinate our children under the age of 12.
የበለጠ ቅርርብ ስላላቸውና ደግሞም ከጓደኞቻቸው ጋር የበለጠ ጊዜ ስለሚያሳልፉ ነው። ከዛ ትምህርት ቤት ሲዘጋ ግን የሚታመሙ ልጆች ቁጥር በጣም ቀነሰ። ስለዚህም ጥያቄውን ለመመለስ በተለየ ሁኔታ ልጆችን የሚያጠቃ አይደለም።
ሌላው ከዚህ አዲስ የኮቪድ ዝርያ ጋር ተያይዞ የሚነሳው የኮቪድ-19 ክትባት አስተማማኝነት ነው። አሁን በጥቅም ላይ የዋሉት ክትባቶች ኦሚክሮንን ለመከላከል ያላቸው ብቃት ምን ያክል ነው? ለምሳሌ በቅርቡ የወጣ ዜና የፋይዘር 2 ዙር ክትባት ብቻውን በቂ እንዳልሆነና የማበረታቻ ወይም ቡስተር ክትባቱን መውሰድ እንደሚያስፈልግ ይገልጻል። ልክ ነው?
ለዚህና ለሌሎችም ጥያቄዎች አመልሶች ሊሊ በነገው ምሽት የጤና ፕሮግራም ዶክተር አንጀሊክ ኮቴዝን ይዛ ትመለሳለች። ለዛሬ ሁለቱንም አመሰግናለሁ። የዛሬ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ በመላ ባልደረቦቼ ስም ከልብ እያመሰገንኩ በዚሁ ሰናበታለሁ። ያለመደማመጥ፣ የሁከት፣ የትርምስ፣ የሰቆቃ፣ የበሽታ፣ የማጣት፣ የመለያየት ዓመት ወጥቷል፣ ሄዷል። በአዲሱ ዓመት እጅግ ምርጥ ምርጡን የተሻለውን ሁሉ እመኛለሁ። ክፉ የሆነው ሁሉ ምንም አይሁን፣ ይራቅ፣ ይጥፋ። ለሀገርም ለዓለምም ለእያንዳንዳችን በጎው መልካም ሁሉ ይሁን። ሰላምም ጤናም ፍቅርም በረከትም አብዝቶ ይስጥልኝ። ሰሎሞን አባተ ነኝ ያስተናገድኳችሁ።
Should all acquaintance be forgot and never brought to mind? Should all acquaintance be forgot and know
anxiety? አሮጌው የተሸኘበትን የአዲስ ዓመት ብስራት ዝማሬ የምራያ ኬሪን